የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት የአሜሪካ ድምጽ ዝግጅታችን አሁን ጀመረ። የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አደረገ።
ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም? ይሄ የባህላዊ የግጭት መፍቻ መንገዶች ሁሉ አሉን አይደለም? ሰው የገደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን። ስለዚህ አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ ስለመጣ ማለት ነው።
የሰማችኋቸው የማህበሩ ፕሬዝዳንት አቶ አበራ ቶላ ናቸው። በምሽቱ አብይ ርዕስ የተመለከተ ዘገባ ይኖራል። ሌሎች ሀገር ውስጥና ዓለም አቀፍ ዜናዎችንም በምሽቱ አዘጋጅተን ወደ እናንተ መጥተናል። ዛሬ ሰኞ የካቲት 3 2017 ዓ.ም ተመረጥ ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን። ከአሜሪካ ድምጽ የምሽቱ ዝግጅታችን ጀመረ። አስማማየ ነው ያስተናግድኳችሁ። እስከ ምሽቱ 4 ሰዓት ድረስ አብራችሁ ቆያለሁ። ለምሽቱ ያለም ዜናዎች እንግዶ ወልዴ እዚህ አብሮኝ ይገኛል። የስቱዲዮ ቅንብሩን ይመራልን ደግሞ ንጉሱ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ ከኛ ጋር ቆይታ እንድታደርጉ እንጋብዛለን። አሁን ቀጥታ የምናልፈው ወደ ዓለም ዜናዎች ነው። እንግዶ ይጠብቃችኋል።
እንደምን አመሻችሁ። በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። ለሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። እንዲሁም የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ስልጣን ከያዘ ወዲህ የመጀመሪያ የሆነውን የውጭ ጉዞ አድርገዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በሊቢያ 28 ፍልሰተኞች በጅምላ ተቀብረው ተገኙ። በሊቢያ ደቡብ ምስራቅ ኩፍራ በተባለው የአውራጃ የ28 ፍልሰተኞች አስክሬን በአንድ ስፍራ ተቀብረው መገኘቱን ባለስልጣናት አስታውቀዋል። ስፍራው ፍልሰተኞቹ ታግተው ሰቆቃ ሲፈጸምባቸው የነበረ መሆኑንም ተመልክቷል። ፍልሰተኞቹ ከሳራ በታች ካሉ ሀገራት የሄዱ እንደሆነም ታውቋል። የሀገሪቱ ጠቅላይ አቃቤ ሕግ ቢሮ እንዳስታወቀው የመቃብር ስፍራው የተገኘው የጸጥታ ኃይሎች የሕገ ወጥ ዝውውር ሰለባ የሆኑ ፍልሰተኞችን ታግተው ሰቆቃ የሚፈጸምባቸው ስፍራዎች ላይ ባደረጉት አሰሳ ነው። ከሳራ በታች ካሉ ሀገራት የሄዱና ታግተው ሰቆቃ ሲፈጸምባቸው የነበሩ 76 ፍልሰተኞችን ነጻ ማውጣታቸውንም ባለስልጣናት አስታውቀዋል። አንድ ሊቢያዊና ሁለት የሌሎች ሀገራት ዜጎች መያዛቸውም ተመልክተዋል። የሀገሪቱ የጠቅላይ አቃቤ ሕግ ካወጣው መግለጫ ጋር የተያያዘው ፎቶግራፍ ነጻ የወጡት ፍልሰተኞች ገርጥተው በፊታቸውና በሌሎችም የሰውነት ክፍሎቻቸው ላይ ጠባሳ እንዳለባቸው አሳይቷል። እንደ አውሮፓውያን አቆጣጠር 2011 በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ሀገራት ድጋፍ በተነሳው አመጽ የረጅም ጊዜ መሪው ሙአመር ጋዳፊ ከስልጣን ከተወገዱ ወዲህ ሊቢያ ከሁከት አልተለየችም። ለሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። ቅዳሜ ማምሻውን ከዚህ ዓለም በሞት ለተለዩት የቀድሞ የናሚቢያ የነጻነት ታጋይና መሪ ሳም ኒዮማ የሐዘንና የክብር መግለጫዎች ቀጥለዋል። የአፍሪካ መሪዎችና የሌሎችም ሀገራት መሪዎች ሐዘናቸውን በመግለጽ ላይ ናቸው። የናሚቢያን የ30 ዓመታት የነጻነት ትግል የመሩት ሳም ኒዮማ ሀገሪቱ እንደ አውሮፓውያን አቆጣጠር 1990 ነጻ መውጣቷን ተከትሎ በተካሄደው ምርጫም የመጀመሪያው መሪ ሆነው ተመርጠዋል። ናሚቢያ በስተመጨረሻ ነጻ ከወጡት የአፍሪካ ሀገራት አንዷ ነች። ሳም ኒዮማ የደቡብ አፍሪካ ህዝቦች ድርጅት ወይም ሶዋፖ በሚል ምህጻር የሚታወቀውን የነጻነት ተጋድሎ ድርጅት ለ47 ዓመታት እንዲሁም ሀገሪቱን ለ15 ዓመታት በፕሬዝደንትነት መርተዋል። በሶስት የስልጣን ዘመናቸው የኢኮኖሚ ብልጽግናና የፖለቲካ መረጋጋት እንዳመጡ ይነገርላቸዋል። በኤድስ ላይ በተከተሉት ፖሊሲም ዓለም አቀፍ አድናቆትን አግኝተዋል። ለደቡብ አፍሪካ የዘር መድሎ ስርዓት አፓርታይድ ይሰልሉ ነበር በሚል በአንጎላ የታሰሩ የቀድሞ የሶዋፖ አባላት ተሐድሶ እንዲሰጣቸው ባለመፍቀዳቸው ግን ነቀፌታ ይቀርብባቸዋል። የተመሳሳይ ጾታ ግንኙነትን በመቃወም ጉዳዩንም እብደት ሲሉ በመግለጽ ድርጊቱን የሚፈጽሙትም ተይዘው ከሀገር እንደሚባረሩ በእንደ አውሮፓን አቆጣጠር 2001 ማስጠንቀቃቸውም የሚታወስላቸው አቋም ነው። አርማጆቻችንና ተመልካቾቻችን ይዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የአሜሪካው ምክትል ፕሬዚደንት ጄዲ ቫንስ በፓሪስ በመካሄድ ላይ ባለው የሰው ሰራሽ ልህቀት ጉባኤ ላይ በመገኘት ስልጣን ከያዙ ወዲህ የመጀመሪያው ነው የውጭ ጉዞ አድርገዋል። በጉባኤው ላይ ከበድ ያሉ ዲፕሎማሲያዊ ውይይቶች እንደሚደረጉ ሲጠበቅ፣ ግዙፍ የቴክኖሎጂ ተቋማትም በፍጥነት በማደግ ላይ ባለው የቴክኖሎጂ ኢንዱስትሪ ውስጥ የበላይነትን ለመያዝ ጥረት ያደርጋሉ ተብሏል። በሁለት ቀናቱ ጉባኤ ላይ ከ100 የሚሆኑ ሀገራት የተውጣጡ የመንግስታት መሪዎች፣ ዋና ስራ አስፈጻሚዎች እና የሳይንስ ሰዎች በመሳተፍ ላይ ናቸው። ጉባኤው ለበርካታ የአውሮፓ መሪዎች ጄዲ ቫንስን ለመጀመሪያ ጊዜ ለማግኘት አጋጣሚውን ይፈጥርላቸዋል ተብሏል። ከዚህ በፊትም ብዙም ባልታየ የቴክኖሎጂ እና የሳይንስ አብዮት በሚካሄድበት ወቅት እንገኛለን ብለዋል። ከጄዲ ቫንስ ጋራ የምሳ ውይይት እንደሚያደርጉ የሚጠበቁት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን። የዩክሬንና የመካከለኛው ምስራቅ ጉዳዮች በአጀንዳ ከተያዙት ውስጥ እንደሚገኙበት የአሶሲየትድ ፕሬስ ዘገባ አመልክቷል። እንደ ፕሬዝዳንት ዶናልድ ትራምፕ ሁሉ ምክትል ፕሬዝዳንት ጄዲ ቫንስም አሜሪካ ለዩክሬን በምትሰጠው የገንዘብ ድጋፍ እንዲሁም የሩሲያው ፕሬዝዳንት ቭላድሚር ፑቲንን በሚያገለው አካሄድ ላይ ጥያቄ ያላቸው። ሳልማን ሩሽዲን በስለት ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ተጀመረ። ደራሲ ሳልማን ሩሽዲን ኒውዮርክ ውስጥ በተካሄደ በአንድ ትምህርታዊ ስብሰባ ላይ ሳለ በቢላ ወቅቶ ለመግደል የሞከረው ግለሰብ የፍርድ ቤት ሂደት ዛሬ ሲጀመር የከሳሽ ጠበቆች የመክፈቻ ክርክራቸውን ማሰማት ጀምረዋል። ሩሽዲ በፍርድ ቤቱ እንዲመሰክር የሚጠበቅ ሲሆን በመግደል ሙከራ ከተከሰሰው ሃዲ ማታር ጋራ ከጥቃቱ ወዲህ ለመጀመሪያ ጊዜ ፊት ለፊት ይገናኛል ተብሏል። ከሁለት ዓመታት በፊት በኒውዮርክ በተዘጋጀና ደራሲያን ደህንነታቸውን እንዴት መጠበቅ እንዳለባቸው በአተኮረ ስብሰባ ላይ በመናገር ላይ ሳለ ነበር ሃዲ ማታር ወደ መድረክ በመሄድ ሩሽዲን ከ12 ጊዜ በላይ በበርካታ የሰውነቱ ክፍሎች ላይ በቢላዋ የወጋው። ጥቃቱ ሩሽዲን በከፊል ማየት የተሳነው እንዲሆን ሲያደርግ አንድ እጁ ላይም ከፍተኛ ጉዳት ደርሷል። ትውልዱ ከህንድ የሆነውና የአሜሪካና የእንግሊዝ ጥምር ዜግነት ያለው ሩሽዲ በጥቃቱ ላይ ያተኮረ ግለ ታሪክ መጽሐፍ ባለፈው ዓመት አሳትመዋል። ሩሽዲ በእንደ አውሮፓውያን አቆጣጠር 1989 ያሳተመውና ሳታኒክ ቨርስስ የተሰኘው መጽሐፍ እስልምናን የሚያንቋሽሽ ነው በሚል በበርካታ የሃይማኖቱ ተከታዮች ይወገዛል። የኢራኑ አያቶላ ሆሜኒም ሩሽዲ እንዲገደል ፋትዋ አውጥተው ነበር። ኢራን ትዕዛዙን እንደማትፈጽም መግለጿን ተከትሎ ለረጅም ጊዜ ተደብቆ የነበረው ሩሽዲ እንደ ልብ መዘዋወር ጀምሮ ነበር። በመጨረሻም ትናንት ምሽት በተደረገው የአሜሪካ ብሔራዊ እግር ኳስ ሊግ ሻምፒዮና ሱፐር ቦውል የፊላደልፊያ ኢግልስ ያለፉትን ሁለት ዓመታት ውድድሮች አሸናፊ የነበረውን የካንሳስ ሲቲ ቺፍስን በጨዋታው የበላይነት አሳይቶ 40-22 በሆነ ውጤት አሸንፏል። ካንሳስ ሲቲ ቺፍስ አሸንፎ ቢሆን በሊጉ ታሪክ ለተከታታይ 3 ዓመታት ያሸነፈ የመጀመሪያው ቡድን ይሆን ነበር። ኒው ኦርሊንስ ከተማ ሲዘርስ ሱፐርዶም ስቴዲየም ውስጥ የተካሄደውን የፊላደልፊያ ኢግልስ እና የካንሳስ ሲቲ ቺፍስ የሱፐር ቦውል እግር ኳስ ፍጻሜ ጨዋታ ለመከታተል በቦታው የተገኙት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ እና ቀዳማዊ እመቤት ኢቫንካ ትራምፕ ተገኝተዋል። ትራምፕ በስልጣን ላይ ሳሉ የሱፐር ቦውል ጨዋታ ላይ የተገኙ የመጀመሪያው ፕሬዝዳንት ናቸው። ጨዋታው እግር ኳስ ይባል እንጂ ጨዋታውን ለመጀመር ወይም 6 ነጥብ ከተቆጠረ በኋላ ለተጨማሪ 1 ነጥብ ለማስቆጠር ወይም ደግሞ 3 ነጥብ ለማስቆጠር ከሚደረገው ውጪ ጨዋታው የሚካሄደው ኳሷን በእጅ ተቀባብሎ በመሮጥ ነው። ክብራትና ክብራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አስማማው መራቸዋለሁ።
አመሰግናለሁ እንግዱ። የአሜሪካን እግር ኳስ ወይም ስፖርት ወልን የተመለከተው ዘገባ በምሽቱ ስፖርት ዘገባ ደግሞ በዝርዝር የምንመለከተው መሆኑን ኮዲ መግለጽ ወዳለው ለዜናዎቹም ከልብ አመሰግናለሁ። አድማጮቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የአሜሪካ ድምጽ የሰኞ ምሽት ቅንብራችን ነው።
አንጎል ውስጥ የተለያዩ ኬሚካሎች አሉ፣ በጣም ጠቃሚ ሆኖ ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሐሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው አንጎል ውስጥ ያለ። እነዛ ሴሎች ዶፓሚን የሚባለው ንጥረ ነገር እጥረት እየሞቱ ይሄዳሉ። ያ ነው የፓርኪንሰን በሽታ የሚያስከትለው።
የሰማችኋቸው የምሽቱ ያኪሞን የጠይቁ እንግዳችን ናቸው። እንግዳችን የነርቭና የአእምሮ ሐኪም የሆኑት ፕሮፌሰር ዮናስ እንዳለገዳ ናቸው። በዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪው ፕሮፌሰር ዮናስ የፓርኪንሰንስ በሽታ መንስኤ፣ ጸባይና ሕክምና በሚዳስሰው ቅንብር በሁለተኛው አጋማሽ ክፍለ ጊዜ ወደ እናንተ ይመለሳሉ። በኋላ ላይ እንድትከታተሏቸው እንጋብዛለን። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ እየተላለፈላችሁ የሚገኘው የሰኞ ምሽት ዝግጅታችን እንደቀጠለ ነው። እያስተናገድኳችሁ ያለው ደግሞ አስማማየ ነው ነኝ። በምሽቱ የስቱዲዮ ቅንብሩን እየመራል የሚገኘው ንጉሱ ታምሬ ነው። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። የዌብና ማህበራዊ ድረገጽ ፕሮዲሰራችን አባየሁ ገበያውም በምሽቱ ከኛ ጋር አብራናለች። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አማሪክ ላይም በቀጥታ እየተላለፈ ይገኛል። በዛም እየተከታተላችሁን አብራችሁን እንድታመሹ እንጋብዛለን። አሁን ቀጥታ የምናልፈው ወደ ምሽቱ አብይ ርዕስ ነው። የኢትዮጵያ ቀይ መስቀል ማህበር ከሁለት ሳምንት በፊት በአዲስ አበባ የሰብአዊነት ትምህርት ቤት መክፈቱን ይፋ አድርጓል። ለትምህርት ቤቱ መከፈት በኢትዮጵያ ውስጥ ያለው የሰብአዊ ቀውስ መንስኤ እንደሆነም የማህበሩ ፕሬዝዳንት አቶ አበራ ቶላ ለአሜሪካ ድምጽ በሰጡት ቃለ መጠይቅ ተናግረዋል። የሰሜን ኢትዮጵያው ጦርነትና ከዛም በኋላ በልዩ ልዩ የአገሪቱ አካባቢዎች የሚታዩት ግጭቶች በሰው ልጆች ላይ ያስከተሉት ያለው ጉዳት ችግሩን በዘላቂነት ለመፍታት የሚያስችል መንገድ እንድናስብ አስገድዶናል ሲሉም ለአሜሪካ ድምጽ ተናግረዋል። የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አችሶ በበኩላቸው የትምህርት ቤቱ ዓላማ የህዝቦችን አብሮ የመኖር ሐሳብ ማጎልበት መሆኑን ለአሜሪካ ድምጽ ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ ያለው።
አዲስ አበባ ከተማ ውስጥ ሳሪስ አዲ አበባ እየተባለ በሚጠራው ቦታ የሰብአዊነት ማሰልጠኛ ትምህርት ቤት የከፈተው የኢትዮጵያ ቀይ መስቀል ማህበር ማሰልጠኛውን ለመክፈት ምክንያት የሆነው በሀገሪቱ እየተባባሰ የመጣው የሰብአዊ ቀውስ መሆኑን አስታውቋል። የኢትዮጵያ ቀይ መስቀል ማህበር ፕሬዚደንት አቶ አበራ ቶላ ከቅርብ ዓመታት ወዲህ በኢትዮጵያ በድርቅ፣ በአንበጣ፣ በኮቪድ-19 ወረርሽኝና ከዛም ከባድ እልቂትንና ሰብአዊ ቀውስን ባስከተለው የሰሜን ኢትዮጵያው ጦርነት ተጎጂዎችን ሲረዱ መቆየታቸውን ገልጸው አሁንም ግጭትና ጦርነቱ በሌሎች አካባቢዎች መቀጠላቸውን ጠቁመዋል። ተቋሙ ለተጎጂዎች ድጋፍ በሚያደርግበት ጊዜም የተማሩት ነገር እንዳለ አቶ አበራ ያስገነዝባሉ።
የጉዳቱ መጠን የማቴሪያል ብቻ አልነበረም። ይሄ የሳይኮሎጂካልም ጭምር ነበር። የሰው ልክ መብላት መጠጣት እንዳጣው ሁሉ አብዛኛው ደግሞ ጦርነቱ ራሱ ከባድ ጠባሳ አእምሮ ላይ ጥሏል እና ያ የእንጀራ ወይም የስንዴ ወይም የዘይት ብቻ ሳይሆን ሳይኮሶሻል ሰፖርትም ይፈልግ ነበር።
እንዲህ አይነቱን ጉዳት ቁሳዊ ድጋፍ ብቻ በመስጠት ማከም እንደማይቻል ያስረዱት ፕሬዝዳንቱ ይልቁንም ችግር ከመከሰቱ በፊት መከላከል እንደሚያስፈልግና ለዚህም የሰዎች አእምሮ ላይ መስራት ተገቢ መሆኑን ያምናሉ።
ያነሳሳን ያለው ክራይሲስ ነው፣ ሀገራችን ውስጥ ያለ ነው። ይሄ እንግዲህ በሰሜኑ ወይ ትግራይ ወይ አማራ ብቻ ወይ ኦሮሚያ ብቻ ሳይሆን ብዙ ቦታዎች ያሉት ክራይሲሶች አንድ ደውል ይደውላሉ። ያ ደወልም ምንድነው? አረ ሰብአዊነት እየተጎዳ ነው የሚል ሀገራችን ውስጥ እሴት አለ። ያን ውስጥ ከዛሬም ድረስ አስተባብሮ ያኖረን አይደለም? ይሄ የባህላዊ የግጭት መፍቻ እንትኖች ሁሉ አሉን አይደለም? ሰው የበደለ ሰው እንትን የሚልበት መንገድ አለን አይደለም? እንደ ባህላችን። ስለዚህ አሁን ጥያቄው ያ ምን ሆነ ነው። ነገሩ አሳሳቢ ነው። እየሰፋ ስለመጣ ማለት ነው። ብዙ ጊዜ ነው ይሄ ነገር አንድ ቦታ መቆም አለበት። ስለዚህ ነገር ምን እንደው ትር ማድረግ አለብንና ትንሽ ክብሪት ነገር ጫር እናድርግ ብለን ነው ይሄን ነገር የጀመርነው።
የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ተቋሙን ለመክፈት ባለፉት 3 ዓመታት ዝግጅቶች ሲደረጉ መቆየታቸውን ለአሜሪካ ድምጽ ተናግረዋል። በትምህርት ቤቱ ምንነትና አስፈላጊነት ዙሪያም ጥናቶች ተደርገዋል የሚሉት ዶክተር ደመቀ ከአዲስ አበባ ዩኒቨርሲቲና ከሌሎችም ተቋማት የተውጣጡ ከፍተኛ ልምድ ያላቸው ምሁራን ጥናቱን በማካሄድ ሥርዓተ ትምህርት መቅረጻቸውንና ፕሮግራሞችንም መለየታቸውን አብራርተዋል።
አሁን ወደ 5 ማስተርስ ፕሮግራሞችን ቀረጻ ጨርሰን ሬዲሜድ የሆኑ ካሪኩለሞች ተዘጋጅተዋል። እነኛ ፕሮግራሞች በሙሉ የማስተርስ ፕሮግራም ናቸው። አንዳንዱ በሂማኒቴሪያን ሊደርሺፕ፣ ሌላው በሂማኒቴሪያን ዲፕሎማሲ፣ ሌላው ደግሞ በሂማኒቴሪያን ስትራቴጂክ ኮሙኒኬሽን፣ ሌሎቹ ዲዛስተር ሪስክ ማኔጅመንት። እንደዚህ ይያለ ወደ አምስት ፕሮግራሞችን ኦሬዲ ቀርጸን አስቀምጠናል። አምስቱም ፕሮግራም ማስተርስ ፕሮግራም ነው። በሂደት ግን በሚቀጥሉት ጥቂት አመታት የፒኤችዲ ፕሮግራሞችንም ለመክፈት ዝግጅቱ አለን። በቂ አቅሙም አለን። ሳይኮሎጂካል ማቴሪያል ዝግጅቶቹን አድርገናል። ከምንም በላይ እንደ ክራይቴሪያ ያደረግነው ሰው ሰብአዊነት ላይ ማገልገል የሚፈልግ፣ ሶሳይቲን ማገልገል የሚፈልግ፣ ሀገር መገንባት፣ ሀገረ መንግስት ግንባታ ላይ የራሴን ድርሻ ሊወጣ የሚል፣ ከኔ ጥቅም ይልቅ የሶሳይቲ ጥቅም ይቀድማል የሚሉ ሰዎች ራሳቸውን ፈትሸው ለዚህ ትምህርት ቤት የተቀመጡ መስፈርቶችን አሉ። እነኛን መስፈርቶች በሚገባ አሟልተው እና አስበውበት እንዲመጡ ሲባል ለአንድ ወር ያህል ጊዜ አሁን እንግዲህ ኦልሞስት 29 ወይ 30 ቀን አለ ማለት ነው ምዝገባ ይካሄዳል።
በትምህርት ቤቱ የሚሰጡት ፕሮግራሞች በሰብአዊነት ላይ ያተኮሩ እንደሚሆኑም ፕሬዝዳንቱ አቶ አበራቶ ላይ ይናገራሉ።
መንግስት ለምን አስፈለገ? ዋናው የመንግስት ሪስፖንሲቢሊቲ ፕሮቴክሽን አይደለ? ፕሮቴክት ማድረግ ነው ሲቲዝንን። ስለዚህ ያንን ደረጃ እንዴት እንደደረሰ እናስተምራለን። ሰብአዊነት ማለት ምን ማለት ነው? ምንድነው የምትሰጠው አንተ ሰብአዊነትን በምትልበት ጊዜ? ምንድነው የምታከብረው? ምንድነው ውስጥ የምታወ የምትሉትን ነገር እናያለን። ቀጥለን በኢመርጀንሲ ሪስፖንስ ላይ ጥሩ ኮርሶችን እንሰጣለን።
የኢትዮጵያ ቀይ መስቀል ማህበር ከ1935 ዓ.ም ጀምሮ ሰብአዊ ድጋፍ ሲሰጥ ቆይቷል የሚሉት ዶክተር ደመቀ ድርጅቱ ሰብአዊ ድጋፍ ከመስጠት ባሻገር ችግሮችን ከመሰረቱ ለመፍታት የሚያስችል እርምጃ መውሰዱ ይደነቃል ብለዋል።
ሰዎች ያብሮነት በሰላም የመኖርን እስካቤ ማጎልበት የሚችሉት እንዱ አደጋ ሲፈጠር ሰው ሰራሽና ተፈጥሮ አደጋ በተፈጠረ ቁጥር በመሮጥ ብቻ ሳይሆን ፋንዳሜንታል የሆኑ ችግሮችን መፍታት የምንችለው ትምርትን በመስጠት ነው በሚል እስካቤ ነው የጀመረው። በየሚዲያው የምንሰማው ኢትዮጵያ የብዙ ብሔር ብሔረሰቦች ሀገርናት፣ ሃይማኖቶች ሀገርናት፣ በርካታ ግጭት የሚንፈታባቸው ዘዴዎችም አሏት። ነገር ግን ከቅርብ ጊዜ ወዲህ እርስ በርስ መሸካከም እንዴት አቃተን? ለምን ተገዳደልን? ለምን ተፈነቃቀልን? ለምንድን ነው ልዩነትን ማስተናገድ ያልቻልነው የሚለው ጥያቄ የተቋሙ ዋነኛው ጥያቄ፣ በተለይም የፕሬዝዳንቱ ትልቁ ጥያቄ ሆኖ ሰንብቷል። ይሄንን ጥያቄ መፍታትና መፍታት የሚቻለው ሲጠና እንደዚህ አይነት ትምህርት ቤቶችን በመክፈት ነው።
የህብረተሰቡ ባህልና እሴት እየተሸረሸረ በመምጣቱ ግጭቶች ሊባባሱ መቻላቸውን የገለጹት አቶ አበራ በሰብአዊነት ትምህርት ቤቱ የህዝቡን ሀገር በቀል ባህሎችና እሴቶች ለማስተማር የሚያስችል እድል ይፈጠራል ብለዋል።
በኦርቶዶክስ እምነት ውስጥ የተለያዩ ቫሊዎች አሉ። ሰብአዊነትን ኢምብሬስ የሚያደርጉ ቫሊዎች አሉ። እምነቱ ስለ ሰብአዊነት የሚያምንበትን የሚያደርገውን ነገር መተው ያስተምራሉ ማለት ነው። በሙስሊም ባህልም እንደዚሁ፣ በእምነትም እንደዚሁ። ከዛ ውስጥ ምንድናቸው ሪሊ ስለ ሰው ልጅ እንትን የሚያወሩ፣ ስለ ሰው ልጅ ህይወት የሚያወሩ፣ ሰውን በእኩልነት የሚያገጽታ፣ ሰው ሁሉ እንደዚህ እኩል ነው የሚል ነገር እዛ ውስጥ ያለውን ቫልዩ ደግሞ መተው እነሱ ያስተምራሉ ማለት ነው። እንደዚሁ በባህላችን ደግሞ ለምሳሌ የገዳ ስርዓትን የሚያራምዱ ቃሎች አሉ። በጣም በዚህ በሰውነት ፍልስፍና ብዙ እንትን ያሉ የዳበረ ባህልም ያላል። እነዛን ትልልቅ ሰዎች ደግሞ አንተን እንጋብዛለን ማለት ነው። ሌሎችንም እንደዚህ ከተለያየ ባህል ያመጣን እንደነዛ አይነት ቫልዩዎችን ኢንሃንስ ማድረግ ነው። እነዛን ቫልዩዎች ነርቸር ማድረግ ነው። እኛ
የሰብአዊነት ትምህርት ቤቱ ዲን ዶክተር ደመቀ አቺሶ ደግሞ ተቋሙ ለህዝቦች አንድነት መጎልበት አስተዋጽኦ ያደርጋል ይላሉ።
በሰላም ግንባታ ዙሪያ ላይ፣ በአብሮነት ዙሪያ ላይ፣ በመቻቻል ዙሪያ ላይ፣ በመሸካከም በመረዳዳት ይሄ ከዘፈን ከጭፈራ ባለፈ ፕራክቲካሊ ለሰው ራሳችንን መቆረስ የምንችል አይነት ሰዎች ሆነን ተሰርተን ወጥተን ሌሎችን መስራት እንድንችል እኔ የምጠብቀው ትልቁ ቪዥን እቺ ሀገር መንግስት ከሚያደርገው እንቅስቃሴ በተጨማሪ እቺ ሀገር ተረጋግታ ተገንብታ በአብሮነት የኔ አንተ እየተባባን ሳንገፋፋ የጋራ ሀገራችንን በጋራ የምናለመበት የስርዓተ ትምህርት ሂደት ውስጥ ሁላችንም አልፈን ተሰርተን ወጥተን እንሰራለን የሚል እምነት አለኝ።
በሌሎች ሀገራት ዘንድ እንዲህ አይነት የሰብአዊነት ትምህርት ቤቶች እንዳሉ የጠቀሱት ኃላፊዎቹ ይህን ትምህርት ቤት ለማቋቋምም ከነዚሁ ሀገራት ልምድና ተሞክሮ መወሰዱን ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
የተከበራችሁ አድማጮቻችንና ተመልካቾቻችን እየተከታተላችሁ የምትገኙት ከዋሽንግተን ዲሲ ተላልፋላችሁ የሚገኘውን የአሜሪካ ድምጽ የካቲት 3 2017 ዓ.ም የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አብይ ርዕስ ዘገባ ነበር የተከታተልነው። ቀጥሎ ደግሞ የትንታኔው መጽሔት ወደ እናንተ ይደርሳል። የትንታኔው መጽሔት የመጀመሪያው ርዕሰ ጉዳያችን የጌዲዮ የምስጋና በዓል የሆነውን ደራሩን የተመለከተ ነው። ጥሮር ደቡባዊ ኢትዮጵያ ለሚገኙ የጌዲዮ ብሔረሰብ አባላት የመህር ምርታቸው የሚሰበስቡበትና አሮጌ ያሉትን አመትም አዲስ ብለው የሚቀበሉበት አመታዊ በዓላቸው ነው። ይህን ጊዜ መረጡትና የሰየሙትም በአካባቢው ደምቀው በምትወጣው ደራሩ አበባ ምክንያት ነው። ቅዳሜ ዕለት በዲላ ከተማም ይህ በዓል ተከብሯል። በዓሉን የታደመው ዮናታን ዘብዴዎስ ተከታዩን ዝግጅት አጠናቅሯል።
ጥር ወር በደዋው ኢትዮጵያ ለሚገኙ የጌዲዮ ብሔረሰብ አባላት የመህር ምርታቸውን የሚሰበሰቡበትና አሮጌ ያሉትን አመት አዲስ ብለው የሚቀበሉበት አመታዊ በዓላቸው ነው። ይህንን ጊዜ የመረጡትና የሰየሙትም በዚህ ጊዜ በአካባቢው ደምቃ በሚተጣው ደራሩ አበባ ምክንያት ነው። ኃይሉ በዶ የኮቸረ ወረዳ ነዋሪና በገዲዮ ሽማግሌዎች ውስጥ አባውላ ይቻሚል ማዕረግ ተሰጣቸው የአገር ሽማግሌ ናቸው።
ደራሩ በዓል በአመት አመት የታረሰውን የተሰራውን አጭዶ ሰብስቦ ለሚመጣ አመት ደግሞ ከጥር ጀምሮ እስከ የካቲት ድረስ ይከበራል። ከቤት ጀምሮ ቤት ላይ ደራሩ አዘጋጅቶ ሁሉ ነገር አዘጋጅቶ እግዚአብሔርን ለጸለይ ይጀምራል። ከዛ ከጥር አንድ ቤት ላይ ከተጀመረ በየሾንጎ በየወረዳ በየአካባቢው በየሾንጎ ባለበት ይከበራል።
የአካባቢው ነዋሪዎች አዲሱን ዘመን መሻገራቸውን የሚያረጋግጡት በየደረጃው ያሉ የማህበረሰቡ መሪዎች ሁሉቃ የተባለውን መሾለኪያ ሲያልፉና ህዝቡም እነሱን ተከትሎ ሲሾልኩ ነው። በገዶኛ ቋንቋ ሁሉቃ ማለት መሸጋገር ወይም መሽሎክ ማለት እንደሆነ በባሉ ስፍራ ያገኘናቸው አቶ ታሪኩ በየነ ያስረዳሉ።
በአማርኛ መሻገር የምንለው የሁሉቃ ስርዓት ነው። የሁሉቃ ስርዓታችን በሰባት የሚጠጉ የተለያዩ አይነት ፈጣሪ ካበቀላቸው ተክሎች መካከል ከየአይነቱ ይወሰድና የሁሉቃ ስነ ስርዓት ይዘጋጃል። ይሄ ማለት በሰባቱ ጎሳ ምሳሌ ነው። ጌዲዮ በሰባቱ ጎሳዎች ነው እና የምትተዳደረው። ይህ ታሳቢ ያደረገው ምንድን ነው? ህዝቡ ከባለፈው አመት፣ ከባለፈው ችግር፣ ከባለፈው መከራ በተለያየ ሁኔታ ውስጥ ካለበት ስርዓት ውስጥ የማንጻት የመሻገር ስርዓት ነው። የምንሻገረው ደግሞ ችግርን፣ መከራን፣ አንዳንድ ክስተቶችን ጭምር ከህዝቡ ጋር እንዳይዘልቅ አንድነት፣ ህብረትና ፍቅር ከህዝቡ ጋር አብሮ እንዲሻገርና አዲሱን ዘመን አዲሱን ጊዜ መልካም እንደሆን ታሳቢ ያደረገው ነው የሁሉቃ ስርዓት።
በበዓሉ ላይ ያገኘናቸው ወይዘሮ ታይቻ ለሙ በዚህ በዓል ላይ ምርቃት ትልቅ ትርጉም እንዳለው ይናገራሉ።
ያው ደራሮ በመጣ ቁጥር በየአመቱ የምናከብረው በዓል ነው። በጣም ደስ ከሚለኝ ነገር ምድር ያበቀለችውን ነገር ለአባገዶ ስጦታ የምንሰጥበት ጉማታ የምናቀርብበት ነው። ከዛም በተጨማሪ ለሚቀጥለው አመት ማገኖ ናገኪ ጌልሲሳሻ በሰላም እንዲያደርሰን የኛን አምላክ የምንለምንበት ነው።
አቶ ተስፋዬ ኤደማ በምርቃት ላይ ይቅርታ እንደሚታከልበት ማስረድቷል።
ምርታችንን ካሰባሰብን በኋላ ወደ ጎተራ አስገብተን ፈጣሪን የምናመሰግንበት እንደገና ለአቦ ለአባገዳም ደግሞ ጉማታን የምናቀርብበትና ለቀጣይ አመት ደግሞ ምርታችን ደግሞ የተባረከ እንዲሆን ፍሬ እንዲያፈራ ከአባገዳ ምርቃት የምናገኝበት በዓል ማለት ነው።
የጌዲዮ ብሔረሰብ በአባገዳ ስርዓት የሚመራ ሲሆን በደራሮ ክብረ በዓል ወቅት ለእርሳቸው ከመህር ምርት የመጀመሪያ ስጦታ ይሰጣቸዋል። እሱም ጉማታ ይባላል። አቶ ተስፋዬ ኤዴማም
አባገዳ የሚሰጠው ስጦታ እንግዲህ እንደ ሁኔታው ከማርም ይሰጣል፣ ከቡናም ይሰጣል፣ ከሁሉም ምርቶች ጉማታ ይሰጣል። ምክንያቱም አባገዳ ለህዝብ ይጸልያል፣ የሚሰራበት ሰዓትም የለም። ስለዚህ ለአባገዳ ቤተሰብና ለአባገዳ የሆነውን ስጦታ ይበረከታል ማለት ነው።
የዘንድሮን በዓል አደመቁ ከተባሉ ሁኔታዎች ውስጥ የበዓሉ ታዳሚዎች ከተለያዩ አጎራባች ዞኖችና ክሊኖች መታደማቸውና ጉማታ የተባለውን ስጦታ ይዘው መታደማቸው ሲሆን ከሚራ ጉጂ ዞን የተገኘው የባሉ ታዳሚ ሚኤሳ ማሙድ ስሜቱን አጋርቶናል።
የዘመን ወላዋጫቸውን ደስታ አክብረን እስካሁን ነው የምናየው የሚሆነው ሁሉ በጣም ደስ የሚልና ህዝቡ ለአንድነት ለፍቅር የሚጋብዝ መሆኑን አይቼ ይሄው ደስ በሚል ሁኔታ ባላውን አክብረን ይሄው ወዲያሁን ወደ ማጠቃላይ እየገባና
በተለያዩ ባህላዊ ክዋኔዎች የደመቀው የዳሮ በዓል ማጋኖ ወይም ፈጣሪን በሚያመግሱም አባገዳን በሚያደንቁ የብሄሩን ባህላዊ ስርዓት በሚዘክሩ ጫወታዎችና በፈረስ ግልቢያም የታጀበ ነበር። የዞኑ አስተዳዳሪ ዝናቡ ወልደም በበዓሉ አካባቢ ላይ ባደረጉት ንግግር የገዲዮ ህዝብ በደን ውስጥ ኖሮ ደን ያኖረ ሲሉ አሞግሰውታል።
ይህ ለረጅም ግዛት በራሱ እውቀት በራሱ ደረጃ የተለየ የመሬት አቀማመጥ በመያዝ ዛሬ ላይ ለዓለም አቀፍ ደረጃ ትምህርት በሚሆን መንገድ የጌዶ ባህላዊ መልካ ምድር በዩኔስኮ ማስመዝገብ የቻለ ጀግናና እንቁ ህዝብ ነው።
የዳራሮ በዓል በአባ ገዳ ምርቃት ጸሎት እንዲሁም ህዝቡና ባለስልጣናቱም ከክፉ አድራጎት እንዲታቀቡ አዋጅ በማስተላለፍም ተጠናቋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ገዲዮ ዞን ድላም።
የጌዲዮ የምስጋና ቀን የሆነውን በዓል በተመለከተ ባልደረባችን ዮናታን ዘብድዮስ ያደረሰንን ዘገባ ነበር ተከታትለን የተመለስ ነው። ወደ ቀጣዩ ዘገባ ሳልፍ ቀጣዩ ዘገባ ደግሞ እስራኤልና ሐማስ የተኩስ አቁም በተመለከተ ያሉትን ሐሳቦች የሚመለከት ነው። የተኩስ አቁም ስምምነቱ ቀጥሏል። የትራምፕ ባለስልጣናት ጋዛን ስለመቆጣጠር እቅድ ለትችቶች ምላሽ እየሰጡ ነው የሚል ነው። የዩናይትድ ስቴትስ ብሔራዊ ደህንነት አማካሪ ማይክ ዋልዝ ፕሬዚዳንት ዶናልድ ትራምፕ ባለፈው ሳምንት ጋዛን ስለመቆጣጠር ያነሱትን እቅድ ለተቹ ወገኖች ትላንት እሁድ ምላሽ ሰጥተዋል። የመካከለኛው ምስራቅ የእስራኤል ሐማስ የእርቅ ስምምነት በእስረኞች ልውውጥ ታጋቾችን የማስለቀቅ ሌላ ስኬት አስገኝቷል። የቪኦኤ ቬሮኒካ ባልደራስ የግሊሲያ ዝርዝሩን ይዛለች። ደረጀ ደስታ እንደሚከተለው ያቀርበዋል።
የእስራኤልና የሐማስ የተኩስ አቁም ስምምነት አሁንም እንደቀጠለ ነው። የእስራኤል ወታደሮች የጋዛን ሰርጥ ከሚከፍለው የኔታዛሪም ኮሪደር ትላንት እሁድ ለቀው የወጡ ሲሆን የፍልስጤማውያን ቤተሰቦችም ወደ ሰሜናዊ ጋዛ አገራቸው ተመልሰዋል። ጦርነቱ ካበቃ በኋላ የጋዛ ነዋሪዎችን ወደፊት ምን ይጠብቃቸዋል የሚለው ጥያቄ አሁንም እንዳለ ነው። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የጋዛን ህዝብ በሌሎች ሀገራት ማስፈርና ዩናይትድ ስቴትስ አካባቢውን እንደገና ለመገንባት የጋዛ ሰርጥን ትቆጣጠራለች የሚል ሐሳብ ሰንዝረዋል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ ለቅዱ ተቺዎች ትላንት እሁድ ምላሽ ሰጥተዋል።
You can't get to post construction. You can't make this the Paris of the Mediterranean like Beirut.
በሩት በአውሮፓኑ በ1970ዎቹ ውስጥ እንደነበረችው እነንም የሜዲትራኒያን ፓሪስ ማድረግ አትችሉ። 1.8 ሚሊዮን ሰዎች እጅግ በቆሸሸ ስፍራ በፍርስራሾች ክምርና ቁልል ውስጥ የሚኖሩ ከሆነ ለነዚህ ሰዎች የተሻለ ህይወት መስጠት ነው። የመገናኛ ብዙሃንን ጨምሮ እሳቸው ያቀረቡት ሐሳብ የማይስማማው ሰው የተሻለ እቅድ ይዞ ወደኛ መምጣት ይችላል።
የትራምፕ እቅድ በእስራኤል ውስጥ ድጋፍ አግኝቷል። የአረቡ ዓለምና የፍልስጤም አማራሮች ግን ውድቅ አድርገውታል። በተባበሩት መንግስታት የፍልስጤም አምባሳደር ሪያድ መንሱር
We need to rebuild the Gaza Strip. The Gaza Strip is a very precious component of the land of the state of Palestine.
የጋዛን ሰርጥ እንደገና መገንባት አለብን። የጋዛ ሰርጥ የፍልስጤም ግዛት ምድር ውድ አካል ነው። የትውልድ ሀገራችን አካል ስለሆነ ከፍልስጤም ግዛት ውጪ ሌላ የትውልድ ሀገር የለንም።
ይህ በእንዲህ እንዳለ እስራኤላውያን በዚህ ሳምንት መጨረሻ ተጨማሪ ታጋቾች መፈታታቸውን በደስታ ተቀብለዋል። ከአንድ ዓመት በላይ በሐማስ ተይዘው የነበሩ 5 የታይላንድ ሰራተኞች ትላንት እሁድ ተመልሰው ከቤተሰቦቻቸው ጋር ተቀላቅለዋል። በስምምነቱ መሰረት 183 የፍልስጤም እስረኞችም ነጻነታቸውን አስመልሰዋል። በሁለተኛው የእስራኤልና የሐማስ ተኩስ አቁም ስምምነት ላይ የሚደረገው ውይይት በዚህ ሳምንት በካታር ሊቀጥል ይችላል።
አድማጮቻችንና ተመልካቾቻችን የተከታተላችሁ የምትገኙት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ የተላለፈ የሚገኘውን የአሜሪካ ድምጽ የሰኞ ምሽት ዝግጅታችን ነው። ዝግጅቶቻችንን በዌብሳይታችን amharic.vnews.com ላይ ታገኛችኋላችሁ። በፌስቡክ ደግሞ @vnews amharic ላይም የምታገኙት ይሆናል። በቀጥታ ስርጭትን በዌብሳይታችንና በፌስቡክ ላይም እየተላለፈ ይገኛል። እንዲሁም ሌሎች ዝግጅቶችን በትዊተር #ሃሽታግ ወይም በአሁኑ አጠራሩ ኤክስ ሃሽታግ ቪዮ አማሪክ ላይ እንደምታገኙትና እንዲሁም በዩቲዩብ ደግሞ የቀደም ሲል የተላለፉ ዝግጅቶችንም ሆነ የዛሬዎችን ዝግጅቶች የምታገኛችሁ መሆኑን ከወዲሁ ለመጠቆም ወዳለሁ። ቀደም ሲል የዝግጅታችን የምዕራፍ አንድ ዝግጅቶችን ነበር ተከታተል ነው በቪየርስና በዜና መጽሔታችን። አሁን ደግሞ የሁለተኛ አጋማሽ ቅንብሮቻችን ወደ እናንተ የሚደርስ ይሆናል። የሁለተኛው አጋማሽ የመጀመሪያው ቅንብራችን ሳምንታዊ ሐኪሞን ይጠይቁ ነው። የሐኪሞን ይጠይቁ የዛሬው ቅንብራችን የፓርኪንሰንስ በሽታ መንስኤ ጸባይና ሕክምናን ይመለከታል። ውስብስብና አልፎ አልፎም በቅጡ መረዳት የሚያዳግትና በአንጻሩ በዓለም ዙሪያ አያሌ ሚሊዮኖች ለፈተና የሚዳርግ የበማይነት ነው። ቀስ በቀስ ስር እየሰደደና እየተባባሰ የሚሄድ በተለይም የአካል እንቅስቃሴን የሚቆጣጠረውን የአንጎል ክፍል የሚያጠቃና ከነርቭ ስርዓት መታወክ ጋር የተዛመደ የጤና ውከት ነው የሚሉ ሙያዊ ትንታኔ የሚሰጡት የነርቭና የአእምሮ ሐኪም ፕሮፌሰር ዮናስ እንዳለገዳ ናቸው። ፕሮፌሰር ዮናስ በተጨማሪ በዩናይትድ ስቴትሱ ባሮ የነርቭ ሕክምና ተቋም መምህርና ተመራማሪ ናቸው። አሉላ ከበደን ያነጋገራቸው እንደሚከተለው ወደ እናንተ ይደርሳል።
ፕሮፌሰር ዮናስ፣ በእንግሊዝኛው አጠራር ፓርኪንሰንስ በመባል የሚታወቀውን የህመም አይነት የተመለከቱ ጥያቄዎች ይዘን ነው ብቅ ያልነው። በቅድሚያ የዚህን በዓለም ዙሪያ አያሌ ሚሊዮኖችን የሚያጠቃ የህመም አይነት ምንነት በቅጡ በመረዳት ብንጀምር፣ ለመሆኑ ፓርኪንሰንስ ምንድን ነው?
ፓርኪንሰን አንድ እንግሊዛዊ ሐኪም የእሳቸው ስም ነው። ፓርኪንሰን ለምን በእሳቸው ስም ተሰየመ የሚለው ጥያቄ ከተነሳ እኚህ ግለሰብ መቶ ዓመት ወደዚህ ገደማ ብዙ ጊዜው ነው ከስራ ወደ ቤት ሲሄዱ፣ በተለይም የእንግሊዝ ድልድይ የታወቀ ላንደን ብሪጅ የሚባለው ያንን በሚያቋርጡበት ጊዜ አንዳንድ እድሜያቸው ገፋ ያሉ ሰዎች ሲንቀሳቀሱ ቀስ ብለው የሚሄዱ እጃቸውም እንደ መንቀጥቀጥ ይላል እና ትንሽ ትንሽ እርምጃ ነው የሚወስዱት፣ ከወገባቸውም ጎበጥ ብለው ነው የሚሄዱት እና እነዚህን ሶስቱን ነገሮች ካስተዋሉ በኋላ ቢሮአቸው ሲገቡ ያዩዋትን ነገር ጫር ጫር ያደርጋሉ እና እድሜው የገፋ ሰው ላይ እጁ ሲንቀጠቀጥ ወይም እጇ ሲንቀጠቀጥ ወገቡ ጎበጥ ብሎ ሲሄድ መሬት መሬት እያዩ ትንሽ ትንሽ እርምጃ ነው የሚወስዱት። በፊት እንደ ልብ እየተራመደ የሚሄድ ሰው ከመኝታ ቤት ወደ ሳሎን ለመሄድ ብዙ ጊዜ ሊፈጅባቸው ይችላል። ይህንን በእንግሊዘኛ ቋንቋ ብራዲጋይኔዚያ ሪጂዲቲ ኤንድ ስቱፕድ ፖስቸር ብለው ጠሩት። ይህንን ጽፈው አቀረቡ። ከዛ በኋላ ለእሳቸው ክብር ለመስጠት በሽታው በእሳቸው ስም ተሰየመ። ፓርኪንሰን ዲዚዝ ትራያድ፣ ሶስቱ ምልክቶች የምንላቸው ግለሰቡ ፓርኪንሰን በሽታ ያዘው ይባላል። ለምሳሌ ያክል አሁን በሽተኛ ሳይ ይሄ በሽታ ያለባቸው ምንድነው ማድረገው? እጃቸውን ጠረጴዛ ላይ እንዲያደርጉ አረጋለሁ ወይም እግራቸው ላይ እንዲያስቀምጡ ታረጋለሁ። ከዛ ጠረጴዛ ላይ የተቀመጠው ጣት ራሱ በራሱ ይንቀሳቀሳል ወይም እጁ ይንቀጠቀጣል። አንዳንድ ጊዜ እንዲሁ ብዙ ሰው ቡና ከጠጣ ወይም ደግሞ የሞላ ማሮ አረቄ ብዙ የሚጠጣ ሰው ጠዋት ሲነሳ እጁ ሊንቀጠቀጥ ይችላል። እሱ ሌላ ጉዳይ ነው። ይሄ የምለው ሬስቲንግ ትሬመር የምለው በእንግሊዝኛ ግለሰቡም ግለሰቧ እጃቸውን ጠረጴዛ ላይ ወይም እግራቸው ላይ እንዲያስቀምጡ አድርገን ጣቱ ወይም ጣቷ ሲንቀጠቀጥ ካየት ክብደት እንሰጠዋለን።
ፕሮፌሰር ዮናስ፣ ለመሆኑ ለዚህ ህመም የሚያዋጡ በኋለኛው እድሜ የሚከሰትም ቢሆን በዋነኛ መንስኤነት የሚፈረጁት ምን ይሆኑ?
ዋነኛው መንስኤ እነዚህ ግለሰቦች ህይወታቸው ሲያልፍ አንጎልን ከፍቶ በማየት የትኛው ቦታ ነው የተጎዳው የሚለው ነገር ተጠንቶ በእንግሊዝኛ ኒውሮፓቶሎጂ የሚባለው ነገር ተደርጎ ነው የታወቀው። እና እንደዚህ ሲደረግ አንጎል ውስጥ አንድ አምስት የተለያዩ ኬሚካሎች አሉ፣ በጣም ነው ጠቃሚ ሆኑ። ከዛ ውስጥ አንዱ ዶፓሚን የሚባለው ነው። የሰውነትን እንቅስቃሴ በሚመለከት ሀሳብን ሰብሰብ አድርጎ ለመስራት እንደገና ደግሞ በጣም በፍላጎትና በሙሉ ስሜት ነገሮችን ለመስራት የሚጠቅም ንጥረ ነገር ነው አንጎል ውስጥ ያለ። ይሄ ንጥረ ነገር የሴል ቦዲ የሚባሉት ነርቭ ሴሎቹ አንጎልታችንኛው ክፍል ነው ያሉት የማጅራታችን አካባቢ ከዛ የነሱና ረጃጅም ቅርንጫፎች አላቸው እና ይሄ ከሴል ቦዲ ማለትም ከዛ ይወላይ የሚሄዱ የነርቭ መስመሮች አሉ። ልክ የሴል ቦዲ የሚባለው እንደ አዲስ አበባ ይሆንና መስመሩ እስከ አሰብ ሊሄድ ይችላል ወይም እስከ ጅቡቲ ይሄዳል ለማለት ነው። መነሻው የአንጎሉ የኋለኛ ታችኛው ክፍል በተለይም ሚድ ብሬን የሚባለው የአንጎል ክፍል ውስጥ ያሉት ሴሎች በተለይም አንጎሉን ከፍተስ በመናይበት ጊዜ እነዛ የነርቭ ሴሎች ጥቁር ናቸው። ሱብስታንሲያ ኒግራ ኒግራ ጥቁር ማለት ነው በስፓንኛ። እነዛ ሴሎች እየሞቱ ይሄዳሉ። እነዛ ሴሎች እየሞቱ ሲሄዱ የሰውነትን ሪትም ማለትም እንቅስቃሴ የእግር እንቅስቃሴ አሁን እግራ እግራው ቀኝ ወደ ቀኝ ያራመዱ መሄድ እጅ ደግሞ በእጅ ለምሳሌ አውራጣቱ ከአመልካች ጣት ጋራ ያገናኛ ለመሄድ እንደዚህ አይነት ኦልተርኔት ሞሽን ሬት ኤኤምአር የሚባለው አለ እና ኦልተርኔት ሞሽን ሬት የሚባለውን የሚቆጣጠረው የአንጎል ክፍል ቤዛል ጋንግሊያ ይባላል። እዛ ውስጥ ይሄ የዶፓሚን ቅመም በሚያንስበት ጊዜ እጃቸው ይንቀጠቀጣል፣ ቀስ እያለ ከወገባቸው ጎበጥ ብሎ ይሄዳል። በአጭሩ ዶፓሚን የሚባለው ንጥረ ነገር ከፍተኛ እጥረት ይፈጠራል። ዶፓሚንን የሚፈጥሩት የሚሰሩት የነርቭ ሴሎች እነሱ ሲሞቱ ነው ይሄ ፓርኪንሰን ዲዚዝ በተለይም ደግሞ ሱብስታንሲያ ኒግራ ኮምፓክታ ይባላል ለቺኮላት የተለያየ ስም አላቸው ብቻ እነዛ ሲሞቱ እነዚህ ቅመሞች ያ ነው የፓርኪንሰን በሽታ የሚያስከትለው በዛ የተነሳ ነው።
ፕሮፌሰር ዊናስ ቀደም ብሎ የገለጿቸው በጣም አይነተኛ የሚባሉ ሶስቱ ባንድነት የሚታዩ ምልክቶች በአንድ መምተኛ ላይ ቢያዩት ክብደት ሰጣችሁ ፓርኪንሰንስ ሊሆን ይችላል ይሆን ወደሚለው ድምዳሜ ለሚያቀርቧቸው አስረድተዋል። በጠቅላላው ግን እነኚህ የነርቭ ችግሮች ከመሆናቸው አንፃር ከሌሎች የነርቭ ህመሞች በምን ይለያሉ? ህመምተኞችን ስታዩ እነኚህ ምልክቶች በሌላ ህመም ከመታያቸው ምንድነው መለያ ያርጋችሁ የምትጠቀሙት?
ዋናው እነዛ ሶስቱ ትራያድ ሞተር ትራያድ ናቸው።
ሶስቱ ምልክቶች ባንድ ላይ መታየታቸው
ሶስቱ ባንድ ላይ በተለይ ሬስቲንግ ትሬመር ዋና ምናው እጃቸውን ጠረጴዛ ላይ እንዲያስቀምጡ እናደርጋለን። ከዛ በኋላ እጁ ጠረጴዛ ላይ ሆነ ጠረጴዛውም ደግፎት ግለሰቡ እጁ ወይም እጇ ከተንቀጠቀጠ ጣቶቿ ከተንቀጠቀጡ ልክ እንደው ላይ ወደ ታች ላይ ወደ ታች ካለ ያ በጣም ትልቅ ምልክት ነው። ለምንድነው ጠረጴዛ ላይ እጃችሁን አድርገው የምንለው? በግራቪቲ የተነሳ አንዳንድ ሰው እጁ እንጣቱ ሊንቀጠቀጥ ይችላል። ፖስቸራል ትሬመር የምንለው ሌላ ጉዳይ። ሶ ሬስቲንግ ትሬመር የግለሰቡ እጅ ጠረጴዛ ላይ ሆኖ ግራቪቲን አውጥተ ነው ጠረጴዛ ላይ ሆኖ ከተንቀጠቀጠ ይሄ ሬስቲንግ ትሬመር ትልቅ ምልክት ነው። ሌላው አንዳንድ ጊዜ የግለሰቡን እጅ አንስተን ስንመረምር ሪጂዲቲ የግለሰቡ ሰውነት እንደ ብረት ሪጂድ ይሆናል። ሌላ ደግሞ ቀስ ብሎ እንቀሳቀሳል። እነዚህን አይተን አንዳንድ ጊዜ ለአእምሮ በሽታ የሚሰጡ መድኃኒቶች እንደ ፓርኪንሰን አይነት ምልክት ስለሚሰጡ ፓርኪንሰኒዝም የሚባል ስምም የፓርኪንሰን አይነት ምልክት ያላቸው በሽታዎች የምንላቸዋል። ባጭሩ በሽታው የሰውነት እንቅስቃሴ ጋር በተያያዘ መልክ የሚመጡ ችግሮችን በማየት ነው የምንለየው።
ምናልባት ይሄን በሁለት መንገድ ቢያስረዱን፣ አንድም በሕክምና ይረዳሉ ወይ? ምን አይነት እርዳታዎች ነኛ ጠቃሚ ውጤት ያስገኛሉ? ሁለተኛ በቤት ውስጥ እንክብካቤ የሚፈልግ ህሙማን በቤት ውስጥ የህመሙን ጠባይ ከመረዳት ቤተሰብ አባላት በግል እስከሚያደርጉት ጥረት ድረስ የብዙዎችን እገዛ የሚጠይቅ የህመም አይነት እንደመሆኑ በቤት ውስጥስ ምን አይነት እንክብካቤዎች ሊደረጉና ሊረዱ ይችላሉ?
መድኃኒትን በሚመለከት እጥረቱ ዶፓሚን የሚባለው ስለሆነ ዶፓሚንን መተካት ነው ማለት ነው። አንድ እጥረት ችግር ካመጣ፣ አንድ ንጥረ ነገር ችግር ካመጣ ያንን ንጥረ ነገር መተካት ነው። ጥሩነቱ ሌቮዶፓሚን የሚባል መድኃኒት አለ። ዶፓሚንን ንጥረ ነገር ለጎደለው ሰው በእንግሊዘኛ ሌቮዶፓ የሚባለውን መድኃኒት እንሰጣለን። እሱንም ቢሆን በልክ ነው። ከመጠን በላይ ያ መድኃኒት ከተሰጠ ሌላ ችግር ያመጣል። ሌላው ደግሞ ስፖርት ነው። በጣም በሚገርም ሁኔታ የፓርኪንሰን በሽታ ያላቸው ሰዎች የቻሉትን ያክል እንኳን ከተንቀሳቀሱ በተለይ ገና ሲጀምራቸው በሽታውን ካወቁ በኋላ በተቻለ መጠን የግር እንቅስቃሴ የስፖርት እንቅስቃሴ ማድረግ የስፖርት አሰልጣኝ ካለ የስፖርት አሰልጣኝ ጋር መስራት በሳምንት 4-5 ቀን ወይም በየቀኑ ግማሽ ሰዓት መንቀሳቀስ እንደዚህ አይነት ማድረግ ፓርኪንሰን በሽታው ቶሎ እንዳይባባስ ያደርጋል። ወንበር ላይ ቁጭ ብሎ ከዋለ አንድ ግለሰብ ፓርኪንሰን በሽታ ያለበት የባሰ ነው የሚያደርግ። ስለዚህ ንጥረ ነገሩን መተካት፣ ዶፓሚን መተካት በሌበዶፓ ደግሞ የሰውነት እንቅስቃሴ ሁለቱ ናቸው ዋናዎች።
ራትና ክብራን አድማጭ ተመልካቾቻችን ፓርኪንሰንስ የተባለውን ህመም አስመልክቶ ለምሽቱ ሐኪሙን ይጠይቁ ያሰናዳ ነው ቅንብር እዚህ ላይ አበቃ። ይሁን እንጂ ሰዎች በሽታውን አስመልክቶ ያሏቸው አንዳንድ የተዛቡ ግንዛቤዎች በህመሙ ሳቢያ የሚፈጠረውን የማህበራዊ ህይወት ወይም የአኗኗር ዘይቤ ቀውስና የፓርኪንሰንስ ህመምን ተከትሎ የሚከሰት የአእምሮ ህመም እንዲሁም በህክምናው ዘርፍ የተዘገቡ ምርታዎችና ተስፋዎችን ጨምሮ በተከታዩ ዝግጅታችን ይዘን እንመለሳለን። ለአሁኑ ግን የአንጎልና የነርቭ ሐኪሙን እንግዳችንን ፕሮፌሰር እንዳለገዳን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አድማጮቻችንና ተመልካቾቻችን ቀደም ሲል የፓርኪንሰንስ በሽታ መንስኤ ጸባይና ህክምና የተመለከተው የዛሬው ያኪሞይ ጠይቁ ቅንብራችን እየሰማችሁ የተከታተላችሁት አሉላና እንግዳውን አመሰግናለሁ። ከያኪሞይ ጠይቁ ላይ የሚዳሰሱ ርዕሰ ጉዳዮች ናቸው የምትሏቸው ማንኛውም የጤና ጉዳዮችን በተመለከተ በአድራሻችን ብትልኩልን እኛም ባለሙያ እናግረን መልሰን ወደ እናንተ የምናደርሳችሁ መሆኑን ኮዲዮ ለማስተዋወቅ ወዳለሁኝ። አሁን ደግሞ ቀጥተን እናልፈው ሌላው ሳምንታዊ ዝግጅታችን ወደ ነው አፍሪካ ነክ ጉዳዮች ይሆናል። የዛሬው አፍሪካ ነክ ጉዳዮች ቅንብራችን የአፍሪካ የማዕድን ዘርፍ ጉባኤ በደቡብ አፍሪካ የሚለውን ይመለከታል። ዩናይትድ ስቴትስ አስተዳደር የማዕድን ዘርፍ ለማልማት ብርቱ ፍላጎት እንዳለው ይጠቅሳል። በአፍሪካ የማዕድን ዘርፍ ላይ ያተኮረ ጉባኤ ባለፈው ሳምንት ደቡብ አፍሪካ ዋና ከተማ ኬፕ ታውን ውስጥ ተካሂዷል። ለአራት ቀናት የተካሄደው ጉባኤ በአመዛኙ ያተኮረው የትራምፕ አስተዳደር የውጭ እርዳታ ፖሊሲ በወል ባለየበት ሁኔታ አሜሪካ በአፍሪካ የማዕድን ዘርፍ ምን አይነት ተሳትፎ ታደርጋለች በሚለው ላይ ነበር። በስፍራው ተገኝታ ጉባኤ የተከታተለችው ቪኪ ስታርክ ያስተላለፈችው ዘገባን ለዛሬ አፍሪካ ነክ ጉዳዮች መርጠናል። ቆንጅታዬ እንደሚከተለው ታቀርባለች።
አዲሱ የዩናይትድ ስቴትስ አስተዳደር የማዕድን ዘርፉን ለማልማት ብርቱ ፍላጎት አለው። ይህንንም ያስታወቁት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኃይል ምንጭ ወይም የኤነርጂ ዘርፍ እድገት ተጠባባቂ ምክትል ሚኒስትር የሆኑት ስካት ውድዋርድ ናቸው። በጉባኤው ላይ ዩናይትድ ስቴትስ በአፍሪካ የማዕድን ሀብት ውስጥ ለመሳተፍ ያላትን ፍላጎት በሚመለከት በተካሄደ ውይይት ላይ ተሳትፈዋል።
One of the executive orders that the president signed on his very first day in the office focuses on
ፕሬዚደንቱ አስተዳደሩን በተረከቡበት በመጀመሪያ ቀናቸው ከፈረሟቸው ማስፈጸሚያ ተዛዞች አንደኛው ማዕድንና ማዕድን ማውጣትን የሚመለከት ነው። በአብዛኛው ዩናይትድ ስቴትስ ነው የሚመለከተው። ነገር ግን ዝርዝሩን ተለቅ ብለ ካነበብከው ማስፈጸሚያ ተዛዝ ውስጥ ብዙ በአለም አቀፍ አጋርነት የሚሰሩ ብዙ ስራዎች ተጠቅሰዋል። ከአጋር ሀገራት ጋር ስለሚደረጉ ትብብሮች ያውሳል።
ውይይቱን የመሩት ካርኔጊ ኢንዳውመንት ፎር ኢንተርናሽናል ፒስ በተባለው ቢሮ ዋሽንግተን በሚገኘው ለዓለም አቀፍ ጉዳዮች ሰላምና ዲፕሎማሲን ጨምሮ ጥናት የሚያካሂደው ተቋም የአፍሪካ ፕሮግራም ስራ አስኪያጅ የሆኑት ዘይነብ ኦስማን ናቸው። አፍሪካውያን ማዕድናቸውን ከማውጣት በዘለለ የአህጉራቸውን የኢንዱስትሪ ልማት ለማሳደግ ይጠቅም ዘንድ ለጥሬ ሀብታቸው ተጨማሪ እሴት የሚያስገኙ ፕሮጀክቶች እንደሚፈልጉ ዩናይትድ ስቴትስ ትረዳለች ወይ የሚል ጥያቄ አንስተዋል። ውድወርድ በሰጡት ምላሽ የትራምፕ አስተዳደር ገና ስራ መጀመሩ እንደሆነ አስታውሰው ፖሊሲዎቹን በዝርዝር ለማውጣት እየሰራ ነው ብለዋል። ባለፉት ቅርብ ዓመታት አሜሪካ ለንጹህ የኃይል ምንጭ በሚፈለጉ የአፍሪካ ማዕድኖች ላይ የምታፈሰውን መዋለ ንዋይ የሚመራው በምህጻር ስሙ ኤክሲም ባንክ የወጪና ገቢ ንግድ ተቋም እንደሆነ ይታወቃል። በ2022 ዩናይትድ ስቴትስ ከዲሞክራቲክ ኮንጎ ሪፐብሊክና ከዛምቢያ ጋራ ለኤሌክትሪክ መኪናዎች ባትሪ የሚውሉ ማዕድኖች አቅርቦት መስመር ለመዘርጋት ስምምነት የተፈራረመች ሲሆን ከሁለቱ ሀገሮች መዳብ፣ ሊቲየምና ኮባልት ማዕድንን ለማግኘት ፍላጎት ያላት መሆኑን አጉልታ አሳይታለች። ከዚህም ሌላ ዩናይትድ ስቴትስ ከኮንጎ፣ ከዛምቢያና ከአንጎላ ጋር በአህጉሪቱ ምዕራባዊ የውቅያኖስ ጠረፍ በኩል ማዕድናት ማጓጓዣ ለሆነው የሎቢቶ የባቡር መስመር መልሶ ግንባታ የሚያስፈልገውን ወጪ መድባለች። በጉባኤው የኤግዚቢሽን አዳራሽ የዛምቢያ የትራንስፖርትና የሎጂስቲክስ ሚኒስትር የሆኑት ፍራንክ ታያሊ ዩናይትድ ስቴትስን በዚህ ረገድ ስለሰጠችው አመራር አመስግነዋል።
Like $350 billion in terms of infrastructure gap financing.
አህጉሪቱ ለመሰረተ ልማት ግንባታ ከሚያስፈልጋት ገንዘብ የ350 ቢሊዮን ዶላር ክፍተት አለ። በመሰረተ ልማት ግንባታ ላይ የተደረገው ትኩረት የአፍሪካ ሀገራት ኢኮኖሚ እንዲሻሻልና ህዝባቸውን በተሻለ መንገድ እንዲንከባከቡ ለማገዝ ቁልፍ አስተዋጽኦ ያበረክታል።
ቻይና በበኩሏ ታዛራ ተብሎ የሚጠራውን የታንዛኒያና የዛምቢያ የባቡር መስመር ለማሻሻል መዋለ ንዋይ መድባ እየተንቀሳቀሰች ስትሆን የምስራቅ አፍሪካን የባቡርና የባህር ጉዞ መስመሮች እንደሚያሻሽል ተነግሮለታል። ጉባኤውን ባስተናገደችው በደቡብ አፍሪካ ደግሞ ትራንስኔት በሚባለው መንግስታዊ የባቡር መስመሯ ውስጥ ያለው የትራንስፖርትና የሎጂስቲክስ ችግር የበረታ ትኩረት ተሰጥቶታል። የደቡብ አፍሪካ የማዕድን ሀብት ምክር ቤት የኮሚኒኬሽን ኃላፊው አለን ሴኮምቤ እንዲህ ሲሉ አስረድተዋል።
The CEO of Transnet is very open about the state of the railway network.
የትራንስኔት ዋና ስራ አስፈጻሚ የሀገሪቱ የባቡር መስመር ስላለበት ሁኔታ በጣም ግልጽ አድርገው ነው የሚናገሩት። ብዙ ስራ ይጠይቃል፣ ብዙ ቢሊዮን ዶላር እንደሚያስፈልግም ሲናገሩ ቆይተዋል።
የሚያስፈልገውን ገንዘብ እንዴት ነው የሚያገኙት? አለን ሴኮምቤ እንደገና ያስረዳሉ።
So they are going out on public tenders to try and get that investment in. Also significantly,
የሚያስፈልገውን መዋለ ንዋይ ለማግኘት ግልጽ ጨረታ ሲያወጡ ቆይተዋል። በተለይም ደግሞ ደንበኞቻቸው የሆኑ ትላልቅ የማዕድን አውጪ ኩባንያዎችን በቀረጥ ክፍያቸው አማካኝነት የባቡር መስመሮች ግንባታ ላይ መዋለ ንዋይ እንዲመድቡ በማነጋገር ላይ ናቸው።
የባቡር መስመሮቹን ለማሻሻል የሚሰማሩት ኩባንያዎች የግል ባቡሮች አስገብተው አቅርቦቶች ለማጓጓዝ እንደሚችሉ እንዲያውቁት እየተደረገ ነው ብለዋል።
አፍሪካ ነክ ጉዳዮችን የተመለከተውን ጥንቅራችን ነበር ተካትለን የተመለስ ነው። አሁን ደግሞ ከዚህ በፊት ወደ እናንተ ካደረስነው ዘገባችን አንዱ ወደ እናንተ በድጋሚ እናደርሳለን። በ2016 ዓመተ ምህረት የትምህርት ዘመን የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ 684,205 ተማሪዎች ያለፉት 5.4 በመቶ መሆናቸው የትምህርት ሚኒስቴር ማስታወቅ የሚታወስ ነው። በሶማሌ ክልል ጅግጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት ግን ያስፈተናቸውን 35 ተማሪዎች ሙሉ በሙሉ በማሳለፍ ከፍተኛ ውጤት አስመዝግቧል። የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንዴት ለዚህ ውጤት ሊያበቃ እንደቻለ ስመኝሽ ቆየ የትምህርት ቤቱን መስራች እንዲሁም መምህራንና ተማሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከ70 በመቶ በላይ የሚሆኑት ደግሞ ከ500 በላይ የሆነ ከፍተኛ ውጤት ማምጣት ችለዋል። ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው።
አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በ12ኛ ክፍል ፈተና አብረው ስናጠና ስሙል የዋልን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከ35ቱ ሁሉም እንታወቃለን ጓደኞችም ነው እና ሁሉም አብረን ማለፋችን በጣም ደስ ይለኛል።
ሳሊም እንደሚለው ደስፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል።
አሁን ለምሳሌ ሌሎች ትምህርት ቤቶች የ12ኛ ፈተና እየደረሰ ሲመጣ በ12 በራሳቸው እንዲዘጋጁ ተብሎ እንደዚህ ረፍት ተብሎ የሚለቀቃሉ እንደዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑን እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተናው እስኪደርስ ድረስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙዳ የፈተና ሙዳ አለና በራሳቸው እያነበቡ ትምህርት ቤትም ስለሚመጡ ስለፈተናው ሰሞኑን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድርጎናል ብዬ አስባለሁ።
ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል። ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሳኤ ይገልጻሉ።
የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች 3 ብቻ ነበሩና ቤት ደግሞ ፖፑሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበር በትምህርት እጦት ምክንያት። ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም ከመንግስትም አካላት መረጃ በመሰብሰብ ይሄንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይሄንን ትምህርት ቤት የከፈትነው።
በመዋለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓመተ ምህረት ለመጀመሪያ ጊዜ የ8ኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር።
የ8ኛ ክፍል ውጤቶቻችን እስካሁን ድረስ በክልሉ ከፍተኛ ነው። ዘንድሮ 2006 እንኳን ያስፈተናቸው 34073 ተማሪዎች በሶማሌ ክልል ተፈትነዋል። 8ኛ ክፍል ከ34073 ተማሪዎች ቶፕ 10 10ሩ ትልቁ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት የእውቀት እየሰጠናቸው ነው። ለ12ኛ ክፍል ያስፈተን ነው ለ9ኛ ጊዜ ነው። በ9 ጊዜ የፈተና ጊዜ 9 ባቾች ይገባሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ
በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርሲቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለ3 አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል።
ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቀድ አላማችን ምንድን ነበር? የተሻሉ ዜጎች በተሻለ አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎችና ፍራ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠር ከሚል እንጂ ያዋጣል ይሄ ሴክተሩ አዋጭ ነው አትራፊ ነው ምናምን ብለን ስላልገባንበት እምንቀጥራቸው ወደ ትምህርት ተቋማቱ የሚመጡት መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ ሆኖ
አሁን ደግሞ የምሽቱ ዝግጅታችን መጨረሻ ወደ ሆነ ስፖርታዊ መረጃዎች ላይ እናልፋለን። የዛሬ ስፖርታዊ መረጃዎቻችን ቀደም ሲል መግቢያችን ላይ ያስተዋወቅናችሁ የአሜሪካን እግር ኳስ ሱፐር ቦልን ጨምሮ ሌሎች ዘገባዎችን አጠናቀዋል። ሀብታሙ ይጠብቃችኋል።
የፊላደልፊያ ኤግልስ ቡድን የካንሳስ ቺፍስ ቡድን ላይ የበላይነት በመቀዳጀት የዘንድሮው የአሜሪካ እግር ኳስ ሊጎች የፍጻሜ ጨዋታ ሱፐር ቦል አሸናፊ ሆኗል። አሸናፊው ቡድን ያለፈው ዓመት ቻምፒዮን ተፎካካሪውን የረታው 40-22 በሆነ ውጤት ነው። የካንሳስ ቺፍስ ቡድን ለ3 ተከታታይ ዓመታት የአሜሪካ ብሔራዊ ሊግ አሸናፊ ሆኗል በሚል ተስፋ ከተፎካካሪው ቡድን በመጠኑ ላቀ ግምት ተሰጥቶት ነበር። ይሁንና ኒው ኦርሊንስ ከተማ ሲዘርስ ሱፐርደም ውስጥ በተካሄደው ጨዋታ የፊላደልፊያ ኤግልስ ተጫዋቾች 34 ነጥቦችን ስካስቆጠሩ በ3ኛው የጨዋታው ምዕራፍ ድረስ የካንሳስ ቺፍስ ተጫዋቾች አንድም ነጥብ እንዳያስቆጥሩ ማድረግ ችለዋል። የፊላደልፊያ ኤግልስ አጥቂ መስመር ተጫዋች ጄለን ሃርስ የጨዋታው ኮከብ ተብሎ ተሰይሟል። ፕሬዚደንት ዶናልድ ትራምፕ ጨዋታውን በአካል ተገኝተው የተመለከቱ ሲሆን በስልጣን ዘመኑ የሱፐር ቦል ጨዋታን በስፍራው ተገኝተው የተመለከተ የመጀመሪያው የአሜሪካ ፕሬዚደንት ሆኗል። ከጨዋታው በፊት ፕሬዚደንቱ ባስተራጩት የፕሬስ መግለጫ ላይ እግር ኳስ የአሜሪካ እጅግ ተወዳጅ ስፖርት ነው፣ ለዚህም መልካም ምክንያቶች አሉ። የብሔራዊ አንድነት ስሜትን ያጎለብታል። ቤተሰቦችን፣ ጓደኞችና ደጋፊዎችን አንድ ላይ በማሰባሰብ ማህበረሰቦችን ያጠናክራል ብለዋል። የአመታዊ ልማድ ልዩነታችንን የሚሻገርና የወታደራዊ አገልግሎት ጓዶቻችንን፣ ሕግ አስከባሪ መኮንኖችና ቅድሚያ ምላሽ ሰጪዎች በጀግንነት የሚጠብቁትን የቤተሰብ የእምነትና የነጻነት የጋራ አርበኝነት እሴቶቻችንን ያሳያል ሲሉም አክለዋል። አሜሪካውያኑ የመካከለኛ ርቀት ተወዳዳሪዎች ግራንት ፊሸርና ያሬድ ንጉሴ ትልቅ ክብር ከሚሰጣቸው የቤት ውስጥ ውድድሮች መካከል አንዱ በሆነው የማይል ሮስ ውድድር የዘርፎቻቸው የዓለም ክብረ ወሰንን በማሻሻል አሸናፊ ሆነዋል። ግራንት ፊሸር የጋለ ፉክክር በታየበት የ3000 ሜትር ውድድር ድል ሲያደርግ፣ ያሬድ ንጉሴ የአንድ ማይልን ውድድር በአሸናፊነት ደምድመዋል። ፊሸር ርቀቱን በ7 ደቂቃ 22 ሰከንዶች 91 ማይክሮ ሰከንዶች በማጠናቀቅ ለሁለት ዓመታት በኢትዮጵያዊው ለሜቻ ግርማ እጅ ውስጥ የቆየውን ክብረ ወሰን ተረክቧል። በሌላው ዘርፍና ዋን ሜከር ማይል ተብሎ በሚጠራው የአንድ ማይል ውድድር ያሬድ ንጉሴ አንዱን ማይል በ3 ደቂቃ ከ46 ሰከንድ ከ63 ማይክሮ ሰከንዶች ላፍ በማድረግ የዓለም ክብረ ወሰንን አስመዝግበዋል። የዚህ ርቀት ክብረ ወሰን ለ6 ዓመታት የቆየው በኢትዮጵያዊው ዮሚፍ ቀጀልቻ እጅ ውስጥ ነበረ። ከኒውዮርክ ወደ ፈረንሳይ ስንሻገር በሳምንቱ መገባደጃ ላይ ፈረንሳይ ሜዞስ በተካሄደው የዓለም የቤት ውስጥ ሻምፒዮና ውድድሮች ኢትዮጵያን አትሌቶች ድል አድርገዋል። በሴቶች የ1500 ሜትር ውድድር አትሌት ሳሮን በረሀ ድል ስታደርግ፣ በወንዶች የ3000 ሜትር የቤት ውስጥ ውድድር አትሌት ኩማር ግርማ አሸናፊ ሆኗል። በዚህ ውድድር ላይ በ800 ሜትር አትሌት ጽጌ ድጉማ ውድድሩን በ1 ደቂቃ ከ58 ሰከንድ ከ97 ማይክሮ ሰከንዶች በመግባት በአንደኝነት አሸንፋለች። ስለ ውድድሩ ለጠየቃት ዘጋቢያችን ኤቢሳ ነገሰ ቀጣዩን ነግረዋለች።
መጀመሪያ እግዚአብሔር ይመስገን እንደመጣሁት ነበር ሳላፍ ውድድሩ ቦታ ይርኩስ። ከዛ በኋላ ምንድን እየዛ በሰዓት ጉዞ ቀጥሎ ደግሞ እዚህ ጋም የ50 ደቂቃ ፍላይት ነበረና እንደመጣሁ አንድ ሰዓት ተኩል ብቻ ነው ከሩም ያረፍኩትና ወደ ሜዳ ይርኩት። እግዚአብሔር ይመስገን ሂጄም በድካሙ የነበረውም ወጫለሁ። የቦታው የነበረው የሚስቲን ግርግር አሻሽያለሁ እግዚአብሔር ይመስገን። አሁን ደግሞ ቀጥሎ ያለው በፊትም በዚህ በ2025 በፈረንጅ ጥሩ ነገር ይመጣል ብዬ እግዚአብሔር እጠብቃለሁ።
በስተመጨረሻም የጣሊያኑ ሴሪያ ቡድን ኤኤስ ሮማና የጀርመኑ ቡንደስሊጋ ባል አይንትራክት ፍራንክፈርት ቡድኖች ደጋፊዎቻቸው ባሳዩት ያልተገባ ተግባር ምክንያት የገንዘብ ቅጣት ተጥሎባቸዋል። ቡድኖቹ ለኤሮፓ ሊግ ፉክክር ባለፈው ወር በተገናኙበት ወቅት በለኮሷቸው ርችቶችና በተቀሰቀሰው ጠብ ምክንያት ሁከት ተከስቷል። ሁከቱ በፖሊስ ቁጥጥር ስር ከዋለ በኋላ ጨዋታው ቀጥሏል። ፍራንክፈርት ደጋፊዎቹ ርችት በመለኮሳቸውና በጠብ ተሳታፊ በመሆናቸው ከስታዲየም ቁሳቁስ ውድመት ጋር ተዳምሮ 25,000 ዩሮ ተቀጥቷል። ሮማ ቡድን በበኩሉ 30,000 ዩሮ የተቀጣ ሲሆን በሜዳው የሚደረግ ቀጣይ ዩኤፍኤ ክለቦች ጨዋታ በገሚስ ዝግ ስታዲየም እንዲያስተናግድ ተፈርዶበታል። ዘገባው የሮይተርስ ነው። አድማጮቻችን፣ ለምሽቱ የነበሩን አጫጭር የስፖርት ዜናዎች እነዚህ ነበሩ። መልካም ምሽት። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አድማጮቻችንና ተመልካቾቻችን የሰኞ ምሽት የካቲት 3 2017 ዓ.ም ዝግጅቶቻችን እነዚህን ይመስሉ ነበር። እስከ ምሽቱ ዝግጅቶቻችን ፍጻሜ ድረስ አብራችሁ ስለነበራችሁ በጣም እናመሰግናለን። አስማማዬ ነው እያስተናገድኳችሁ አብሬያችሁ ቆይታ አደረኩኝ። የስቱዲዮ ቅንብሩን ንጉሱ ታምሬ ሲመራልን ቆይቷል። ከዩስ አሜሪካ ድምጽ ባልደረቦች ጋር በመሆን ማለት ነው። የፕሮግራሙ አዘጋጅ ጽዮን ግርማ ነበረች። ነገ በሌላ ዝግጅት ወደናንተ የምንመለስ ይሆናል። ለዛሬው አብራችሁ ስለነበራችሁ ድጋሚ ያመሰግንኩ በዚህ ተሰናበታለሁ። መልካም ምሽት ይሁንላችሁ። Thank you.